ሺህ ዞኖችና ከአማሮ ቀበሌዎች የተፈናቀሉ 25000 ለሚሆኑ ሰዎች የተለያዩ አካላት የግል ጥረት በማድረግ እርዳታ እያደረጉላቸው መሆኑን ተፈናቃዮች ተናግረዋል። ሐዋሳና አዲስ አበባን ጨምሮ በሌሎችም ከተሞች ተመሳሳይ ተግባር መቀጠሉን የድጋፍ ሰብሳቢ ኮሚቴ አመልክቷል። የወረዳ አስተዳዳሪ ህዝቡን ከተጋረጠበት ችግር ለመርዳት ከመንግስት በኩል የተደረገው ጥረትና የተሰጠው ትኩረት በጣም ዝቅተኛ እንደሆነ መናገራቸውን የሐዋሳው ሪፖርተራችን ዮናታን ዘብዴ ዘግቧል። ተጨማሪ አለው።
በኦሮሚያ ክልል ምስራቅና ምዕራብ ዞኖችና በአማሮ ዳዋሰኛ አካባቢዎች ባለው ጸጥታ ችግር ከ100 በላይ ቆዮች ተገድለዋል። 25 የሚደርሱ የብሔረሰቡ ተወላጆችም ተፈናቅለው ውጪ እንደሚገኙ ተናግሯል። ከ300 ሚሊዮን ብር በላይ የምግብ ንብረትም ወድሟል። ትናንትናና ከትናንት በስቲያ 6 ሰዎች ከማሳቸውና ሲጓዙ ከነበረበት ተሽከርካሪ ላይ በጥይት ተመተው አርባ ምንጭ ሆስፒታል ሕክምና የተሰጣቸው ይገኛል። ይህ ከጀለው ቀበሌ ተፈናቅዬ ሜዳ ላይ ተጥያለሁ የሚሉት የወይዘሮ አየለች አክሉ ያለፉት 3 ዓመታት ታሪክና አሁናዊ ሁኔታ ነው። ከቤት ንብረታቸው ከተፈናቀሉ 3 ዓመት ገደማ እንደሆናቸው ነው የሚናገሩት። እሳቸው ጠመንጃ አንግበው በአካባቢው የሚኖሩ የታጠቁ ኃይሎች አሉ የሚሏቸው ቡድን መጀመሪያ አባላቸውን በጥቆ ልጃቸውን እንደገደሉባቸው ገልጸዋል። ከዚህ በተጨማሪም ብዛታቸው 28 የሚሆኑ በረት ሙሉ ከፍት ደርስ ያለው እርሻም ወድሟል። የተጨፈጨፈውን የአትክልት ማሳ ማየት ያሳዝነኛል። አሁን የሚቀመስ የሚላሳጥች ያለውኝ እንዲሁ ሜዳ ላይ ንፍጣን ነው። ልጆችንም የማኖርበት ራስን የሚጠለልበት ታዛ የለኝም ብሏል። ከቤት ንብረታቸው ከተፈናቀሉ በኋላ ወደ ሌላ ቀበሌ ሄደው መጠለላቸውን የተናገሩት ወይዘሮ ማዕረባ መንገሻ ደግሞ ላለፉት 3 ዓመታት ማሳቸውን እንደ አለሙ በመከልከላቸው ለረሃብ መጋለጣቸውን ተናግሯል። ትምህርት ቤት፣ ጤና ተቋምና ሌሎችም ማህበራዊ ተቋማት መቃጠላቸውን ተናግረው የጤና አገልግሎት እንደማያገኙና ሴቶች ባሉበት ጫካ ውስጥ እንደሚወልዱ ገልጸዋል።
በሰላም ተኝተን አናድርም። ከግራም እየመጡ ይገላሉ፣ ከቀኝም እየመጡ ይገላሉ። በዛ የተነሳ መቼ ደግሞ እኛንም መጥተው ይገላሉ እያል እየሰጋን ነው የምንኖረው።
በንግድ ስራ ይተዳደሩ እንደነበር ነገር ግን መተዳደሪያው በእሳት እንደወደመበት የሚናገረው አቶ ኤልያስ ለማ በቀን ትንሽ የማይባል ገቢ ነበረው። ተፈናቅለው ለ3 ዓመታት ሜዳ ላይ በመቆየታቸው አሁን ግን ከ10 ቤተሰቦቹ ጋር ለችግር መጋለጣቸውን ተናግሯል። ከጀሎ ቀበሌ ብቻ 5700 በላይ ዜጎች ተፈናቅለው ለችግር ተጋልጠዋል። የጉጂ ኦሮሞዎችም ደንበኞቹ እንደነበሩ እሳቸውም ከእነሱ ላይ ወተት ሲገዟቸው እንደነበር ተናግረው በተፈጠረው ጥቃትና ግጭት መራራቃቸውን ገልጿል። መንግስት በተለይም የኦሮሚያና የደቡብ ክልል የጸጥታ ኃይሎች ወንጀለኞችን በሕግ ቁጥጥር ስር የሚያውሉ ከሆነና በቀጠናው ያለውን የታጠቀ ኃይል የሚያስለቅቁ ከሆነ ዛሬ ነገ ሳይሉ ወደ ስራ እንደሚገቡ ተናግሯል። የተለያዩ አካላት የግል ጥረት በማድረግ እርዳታ እያደረጉላቸው በመሆኑ የተደሰቱ ተፈናቃዮች ምስጋናቸውን ችረውላቸዋል። መንግስት ግን ሰርተን ወደምንኖርበት ቀያችን ይመልሰን ሲሉም ተማጽነዋል። የድጋፉ ሰብሳቢ ኮሚቴ አስተባባሪ አቶ ደሳለኝ ጣሰው እንዳሉት የገንዘብና የአልባሳት ድጋፍ ማድረጋቸውን ጠቅሶ ተመሳሳይ ተግባር አዲስ አበባን ጨምሮ በሌሎችም ከተሞች ተጠናክሮ መቀጠሉን ተናግሯል። መንግስት ችግሩን ዛሬ ነገ ይፈታል ብለን ብንጠብቅም የተባባሰ በመሄዱና የዝናብ ወቅት በመሆኑ ከ26 ቀበሌ የተፈናቀሉ ዜጎች ሁኔታ አሳስቧቸው እርዳታ ማድረጋቸውን ተናግሯል። አሁን ህዝቡ ያለበት ሁኔታ መንግስት ለጉዳዩ ትኩረት አለመስጠቱን የሚያሳይ ነው ብለውታል።
3 ዓመት ቆጠረ ስንል በቂ እርዳታና ድጋፍ እንዳልተደረገላቸው የሚያሳይ ምንም ሌላ ማረጋገጫ አያስፈልግም። አሁን ያለንበት ቀበሌ ጀሎ ቀበሌ የሚባል ነው። ወረዳም በመመገብና በለምነት የሚታወቅ ነው። ምንም አይነት ምርት በሌለበት ደን ብቻ ለብሶ በምናይበት ጊዜ ላይ መንግስት ያደረገው ድጋፍ በጣም እጅግ አነስተኛ ነው ብለን እንወስዳለን።
እርዳታ አድራጊና የኮሚቴው አባል የሆኑት የአዋሳ ከተማ ነዋሪ አቶ ግርማ መልከ በበኩላቸው ተመሳሳይ ድጋፎች ችግሩን የማይፈቱ በመሆናቸው ተፈናቃዮችን በዘላቂነት ማቋቋም እንደሚገባ ተናግሯል።
የጸጥታ ኃይል እዚህ ቦታ ላይ ከሰፈረ ብዙ ጊዜ ወስዶታል፣ ግን እዚህ ቦታ ላይ ሽፋን ሰጥቶ እነዚህ ሰዎች በአግባብ ቦታቸው ላይ ማረፍ እንዲችሉ አላደረገም። ስለዚህ ትልቁ ጥሪያችን መንግስት የዚህ የህዝብ መፈናቀል አው ወይም የሚስተካከለው መንግስት እዚህ አካባቢ ያለው የህዝብን ደህንነት ማስጠበቅ የሚችል አቋም ተወስና ባሉት ኃይልም ሆነ ተጨማሪ ኃይሎችን በአካባቢ በመፍጠር በተለይ ደህንነቱን ሊያስጠብቅ በሚችል መልክ በአካባቢ የደህንነት ቀጠናን አቋቁሞ መቆጣጠር ሲችል ብቻ ነው የሚል እምነቱ ስላለኝ ለመንግስት ይህ መልእክት እንዲደርስ ፈልጋለሁ።
የወረዳው አስተዳዳሪ አቶ ተፈራ ጎንዶራ በበኩላቸው የሁለቱ ክልል መንግስታት ትኩረት ስለማይሰጡና የፌዴራል መንግስትም ወጥ የሆነ ስራ ስለማይሰራ የኮሬ ህዝብ ከተጋረጠበት ችግር ጋር አመታትን ዘልቋል ብሏል። መንገዱ በቀጠናው ባለው የታጠቁ ኃይሎች ተዘግተው 3 ዓመታትን ማስቆጠራቸውም ተናግሯል።
ሁለቱ ክልሎች አብሮ ተቀናጅቶ አይሰሩም። አንደኛ ሁለቱ አንድ ላይ ሁለት ርዕሰ መስተዳደሮች አንድም ቀን መድረክ ፍቅሩ አያውቅም። አንድ ላይ በራሳችን ደረጃ የጸጥታ መዋቅርና እኛ የምንንቀሳቀሰው እንቅስቃሴ አለ። ትኩረት ሰጥቶ ለዚህ ስራ ተብሎ ተለይቶ እዚህ አካባቢ የሚደግፍ ነገር የለም፣ መንገድ የለም። መከላከያ አመራሩ ያገናኙ ነው። ስለዚህ መከላከያ በኩል እየተገናኘን ስራዎችን እንሰራለን እንጂ በባለቤትነት እዚህ ቁጭ ብሎ አከባቢ ላይ የሚመራ አካል የለም።
ወርዳው የመንግስት ሰራተኞች የአንድ ወር ደሞዛቸውን ለተፈናቀሉ ዜጎች መስጠት ቃል መግባታቸውን ጠቅሰው የተፈናቀሉ ዜጎችን ወደ ቀያቸው ከመመለስ በፊት የተራራቀውን ህዝብ ማቀራረብና እርቅ መፈጸም ያስፈልጋል ነው ያሉትም። የኦሮሚያና የደቡብ ክልል መንግስትም የተቀናጀ ስራ መስራት አለባቸው ብሏል። ለአሜሪካ ድምጽ ራዲዮም ዮናታን ዘብዲዮስ አማሩ ኬለም።